የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በመጻሩ አርኤስኤፍ ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። ዛሬ ይፋ በተደረገው በድርጅቱ ዘገባ መሰረት ኮሎምቢያውያኑ ቅጥረኛ ወታደሮች በኤሚሬቶች ዜጎች ከሚሰለጥኑባቸው ስፍራዎች ውስጥ ከዋና ከተማይቱ ከአቡዳቢ 250 ኪሎ ሜትር ርቀት ላይ ያለው ባዳፍራ ግዛት የሚገኝ ወታደራዊ ጦር ሰፈር አንዱ ነው። በኮንጎ ዲሞክራሲያዊ ሪፐብሊክ እና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የዲሞክራቲክ ኮንጎ ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ተረጋግጧል። ኢራን ዩናይትድ ስቴትስ የፈጸመችባትን የአየር ጥቃት አወገዘች። የዩናይትድ ስቴትስ ጦር ትናንት በደቡባዊ ኢራን ያደረሰው የአየር ጥቃት የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በጥቃቶቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። ዜናው በዝርዝር። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን ግንቦት 24 ቀን 2018 ዓ.ም የሚካሄደውን የኢትዮጵያ ጠቅላላ ምርጫ ለመታዘብ አዲስ አበባ ገብቷል። 73 አባላት ያሉት ቡድኑ ምርጫውን የሚታዘበው በኢትዮጵያ መንግስት በቀረበለት ግብዣ መሰረት መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። ከ37 ሀገራት የተውጣጣው ቡድኑ የመጀመሪያ ደረጃ ሪፖርቱን ከድምጽ መስጫው ቀን 2 ቀናት በኋላ፣ አጠቃላይ ሪፖርቱን ደግሞ ከ2 ወራት በኋላ ይፋ እንደሚያደርግ ማመልከቱን እስክንድር ፍሬው ከአዲስ አበባ ዘግቧል። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። ሀገሪቱ በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን የሚሰለፉ የኮሎምቢያ ቅጥረኞችን መመልመሏና ማሰልጠኗ ከዚህ ቀደም ለፈጥኖ ደራሹ ኃይል ወታደራዊ እርዳታ በማድረግ ይቀርብባት ለነበረው ክስ ተጨማሪ ማስረጃ ነው ሲሉ የድርጅቱ የአፍሪካ ክፍል ኃላፊ ማውሲ ሴጉን ተናግረዋል። ዛሬ ይፋ በተደረገው የሂዩማን ራይትስ ዎች ዘገባ ኮሎምቢያውያን ቅጥረኛ ወታደሮች ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ 250 ኪሎ ሜትር ርቀት ላይ ባለው ባዳፍራ ግዛት በሚገኝ ወታደራዊ ጦር ሰፈር ውስጥና በሌላ አቡዳቢ ባለ ተቋም ውስጥ በኤሚሬቶች ዜጎች እንደሚሰለጥኑ፣ ከዚያም ከፈጥኖ ደራሹ ኃይል ጎን ተሰልፈው ለመዋጋት ሱዳን እንዲሰፍሩ እንደሚደረግ ተጠቅሷል። ድርጅቱ ዋቢ ያደረገው አንድ ስሙ ያልተጠቀሰ ኮሎምቢያዊ ቅጥረኛ ወታደር እንደተናገረው ለውጊያ ከሚመለምሉት መካከል አብዛኛዎቹ አዳጊ ሕጻናት ናቸው። የተባበሩት አረብ ኤሚሬቶች ግን ክሱን አስተባብላለች። ጉዳዩን ሲያጣሩ የነበሩት የተባበሩት መንግስታት የአጥኚዎች ቡድን ለጸጥታው ምክር ቤት ባለፈው መስከረም ባቀረቡት ዘገባ ኮሎምቢያውያኑ ቅጥረኛ ወታደሮች ሀርቱምን ጨምሮ በእህት ከተማዋ በኦምዱርማን፣ በዳርፉርና በኮርዶፋን በተለያዩ ውጊያዎች ላይ ተሰልፈዋል። የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ባለፈው የካቲት በቪዲዮ በሰጡት አስተያየት ኮሎምቢያውያን ቅጥረኞች በድሮኖች አጠቃቀም ይረዱናል ብለው ነበረ። በኮንጎ ዲሞክራሲያዊት ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የኮንጎ ዲሞክራሲያዊት ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ምርመራ ተረጋግጧል። በተዋሲው የተያዙ ሰዎች ኢቱሪ፣ ኖርድና ሱድ ኪቡ በተባሉ አውራጃዎች የሚኖሩ ናቸው። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ እስካሁን በተዋሲው መያዛቸው የተረጋገጠው ሰዎች ቁጥር ከ1000 ይበልጧል። 220 ሰዎች በተዋሲው ሞተዋል ተብሎም ይታመናል። የዩጋንዳ የጤና ባለስልጣናት በበኩላቸው 2 ተጨማሪ ሰዎች በተዋሲው መያዛቸውን አረጋግጠዋል። ሁለቱም በግል የጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች ናቸው። ሁለቱን ጨምሮ ዩጋንዳ ውስጥ በተዋሲው የተያዘው ሰው ቁጥር 7 ደርሷል። መድኃኒት ያልተገኘለትን ቡንዲ ቡጊዮ የተባለው የኢቦላ ተዋሲ ስርጭትን ለመግታት የዓለም የጤና ድርጅትና የየሀገሩ የጤና ባለሙያዎች እየጣሩ ነው። ይህ ዶቼ ቬለ ዲ ደብልዩ ነው። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ድብደባ አወገዘች። ጦርነቱን ወደ ፍጻሜ ሊያመሩ የሚችሉ ድርድሮች በቀጠሉበት በዚህ ወቅት ላይ የተፈጸመው ጥቃትም የመጥፎ እምነትና ያለመታመን ምልክት ነው ስትልም ኮነነች። የዩናይትድ ስቴትስ ጦር ትናንት በደቡባዊ ኢራን የፈጸመውን የአየር ጥቃት የመከላከል እርምጃ ብሎታል። ኢላማዎቹም የኢራን የሚሳይል ማስወንጨፊያ ቦታዎችና ፈንጂ ቀባሪ ጀልባዎች እንደነበሩ አስታውቋል። ድብደባዎቹን የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት ጥቃቶቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። አክሎም የኢራን እስላማዊ ሪፐብሊክ ለማናቸውም የጥቃት እርምጃ መልስ ሳይሰጥ እንደማያልፍም ዝቷል። ለዘንድሮ ሐጂ ወደ መካ ሳዑዲ አረቢያ የተጓዙ ሐጂ አድራጊዎች ዛሬ በአረፋት ኮረብታ ላይ ጸለዩ። ነቢዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉበት በሚታመነው አረፋት ኮረብታ ላይ የሚደረገው ጸሎት ከሐጂ ዋና ዋና ስርዓቶች አንዱ ነው። ምመኑ አለቅጥ የናረው ሙቀትና ያገረረው ፀሐይ ሳያግደው የቁርአን አያዎችን እየቀራ ዛሬ ከማለዳው ጀምሮ 70 ሜትር ከፍታ ወዳለው ኮረብታ ሲጎርፍ ነበረ። ዘገቦች እንደጠቆሙት የመካና የአካባቢው ሙቀት ዛሬ ከቀትር በፊት ከ44 ዲግሪ ሴንቲግሬድ በላይ ነበረ። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በዘንድሮ የሐጂ ስርዓት ላይ ተጽዕኖ ያሳድራል፣ የሐጃጁን ቁጥር ይቀንሳል የሚል ስጋት አሳድሮ ነበረ። የሳውዲ አረቢያ ባለስልጣናት እንዳስታወቁት ግን ሐጂ ለማድረግ ዘንድሮ የተጓዘው የውጭ ሀገር ዜጋ ቁጥር አምና ከነበረው የበለጠ ነው። ምዕራብ አውሮፓ ዛሬም በልዩ የሙቀት ማዕበል እንደተጠለቀለቀ ነው። በመገባደድ ላይ ባለው በግንቦት ወር ባልተለመደ ሁኔታ በአውሮፓ እጅግ የጨመረው ሙቀት የሰዎችን ሕይወት እያጠፋም ነው። እስከ ዛሬ እኩለ ቀን ድረስ በደረሱን ዘገባዎች መሰረት ሙቀቱ በፈረንሳይ የሁለት ሰዎች በብሪታንያ ደግሞ የአንድ ሰው ሕይወት እንዲያልፍ ምክንያት ተብሏል። ፈረንሳይና ብሪታንያ በግንቦት ወር ገጥሟቸው የማያውቅ ከፍተኛ ሙቀት አስተናግደዋል። በፈረንሳይ ቅዳሜ የተመዘገበው 32 ዲግሪ ሴንቲግሬድ የሙቀት መጠን በግንቦት ወር ሆኖ የማያውቅ ተብሏል። እሁድ ፓሪስ ውስጥ በተካሄደ የ10 ኪሎ ሜትር የሩጫ ውድድር የተሳተፈ አንድ ሰው ሞቷል። የሞቱ ምክንያት ሙቀቱ ሳይሆን እንዳልቀረ ቢገመትም ሌላ ምክንያት ይኑር ግን ገና አልተረጋገጠም። የፈረንሳይዋ የሊዮን ከተማ ሌላ ነዋሪ ለሰውነት ብቃት በመሮጥ ላይ ሳሉ በከፍተኛ ሙቀት ሰበብ መሞታቸው ተዘግቧል። ሙቀቱ ትናንት በብሪታንያ ከ34 ዲግሪ ሴንቲግሬድ በልጦ ነበረ። በዚህ ወቅት በለንደን በአማካይ 17 ወይም 18 ዲግሪ ሴንቲግሬድ አይበልጥም ነበረ። ሰሜናዊ እንግላንድ ውስጥ ሰኞ በውሃ ገንዳ ውስጥ የነበረ የ13 ዓመት ልጅ መሞቱን ፖሊስ አስታውቋል። የፈረንሳይ የጤና ሚኒስትር ስቴፋኒ ሪስት ወቅቱን ያልጠበቀውን ይህን ሙቀት ለመቋቋም የተለያዩ ጥንቃቄዎችን ማድረግ እንደሚገባ መክረዋል።
እንዳለመታደል ሆኖ በዚህ ዓመት ሙቀቱ አስቀድሞ ነው የመጣው። ባለፈው ሳምንት ቀዝቃዛ ነበር። አሁን ሙቀቱ በጣም በድንገት ነው የጨመረው። ሰውነታችን ይደክማል። ስለዚህ ሰውነታችሁን አድምጡ። ሙቀቱ እጅግ በጨመረበት ሰዓት አልኮል ቀንሱ። ወደ ዋና አትሂዱ። የአካል እንቅስቃሴ ቀንሱ።
አሁን የተከሰተው ያልተጠበቀ ከፍተኛ ሙቀት ሰብሎች ፍሬ እንዳያፈሩ ሊያደርግ እንደሚችል ከብሪታንያ የውሃ ሳይንስ ባለሙያ ዶክተር ሃና ክሎክ ተናግረዋል።
ስለ ሰብሎቻችን እነርሱን የሚንከባከቡ ገበሬዎችን ስናስብ ትግል ላይ መሆናቸው አይቀርም። ውሃ ቢፈልጉ እንኳ አያገኙም። ይህ ደግሞ ከበጋ ወራት በኋላ ሰብሎቹ ካልያዙ የሚያገኟቸው የጨነገፉ ሰብሎች ለገበሬው ችግር መሆናቸው አይቀርም።
ከቅዳሜ አንስቶ ከፍተኛ ሙቀት ባስመዘገበችው በጀርመን ዛሬም ተመሳሳዩ የሙቀት ማዕበል ቀጥሏል። በደቡባዊ አውሮፓ ስፓኝ በዚህ ሳምንት መጨረሻ ሙቀቱ 40 ዲግሪ ሴንቲግሬድ እንደሚደርስ የሀገሪቱ የሚቴዎሮሎጂ መስሪያ ቤት ተንብየዋል። ይህ ዶቼ ቬለ DW ነው። ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በምህጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤምሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። በኮንጎ ዲሞክራሲያዊ ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ጥቃት አወገዘች። ዜናው በዚሁ አበቃ።